the voice of America. እንደምናምስታችሁልኛል የተከበራችሁ አድማጮቼ በሳምንቱ ማብቂያ በተለያዩ የዓለም ከተሞች በተካሄዱ ዓለም አቀፍ ሩጫ ውድድሮች የኢትዮጵያ አትሌቶች ድል ተቀዳጅተዋል። ታምራት ቶላ በአርቡ የዱባይ ማራቶን የኮርሱን ሬኮርድ በመስበር ጭምር አሸንፏል። የሴቶቹን ወርቅነሽ ደገፋ መርታለች። አዳጊው ኮከብ አትሌት ሰለሞን ባረጋና በየኑ ደገፋ ደግሞ በትላንቱ ኢጣሊያ ቺንኩዌ ሙሊኒ አገር አቋራጭ ውድድር የበላይነቱን ተቀዳጅተዋል። በኤልጎባር ስፔኑ አገር አቋራጭ ድሉ የኢትዮጵያ ሆኗል። ሰንበሬ ተፈሪ በአንደኝነት አጠናቃለች። የሀገር ውስጥና የውጭ ሀገር እግር ኳስ ዜናዎችንም ይዘናል። አብራችሁን ቆዩ። በአርቡ የዱባይ ማራቶን ያሸንፋል ተብሎ በከፍተኛ ደረጃ የተጠበቀው ኮከብ አትሌቱ ቀነኒሳ በቀለ ቃል በገባው መሰረት አዲስ የዓለም ክብረ ወሰን አላስመዘገበም። ሆኖም የዓለምን ሬኮርድ ያዘውና በኦሎምፒክ የወርቅ ሜዳሊያ ተሸላሚው ቀነኒሳ መሃል ላይ አቋርጦ በመውጣቱ ሳይሳካለት ቀርቶ ብዙዎችን አሳዝኗል። ቀነኒሳ ከሁለት ዓመት በፊትም እንዲሁ በእግር ህመም ምክንያት የዱባይ ማራቶን ውድድሩን ሳይጨርስ አቋርጦ ለመውጣት መገደዱ ይታወሳል። እንደ ተጀመረ ወድቄ ጉዳት ባይደርስ ቢኖሮ አዲስ የዓለም ክብረ ወሰን ለማስመዝገብ ዝግጁ ነበርኩ ብሏል ቀነኒሳ። ቀነኒሳ እንደ ተጠበቀው ባያሸንፍም በሌሎቹ የኢትዮጵያ አትሌቶች ውጤት ተክሷል። በሪዮ ኦሊምፒክ በ10,000 የነሐስ ሜዳሊያ ተሸላሚው በታምራት ቶላ የተመራው ቡድን ማርክ ሎክማናም ከኬንያ መሃል ገብቶ የአምስተኝነቱን ስፍራ ባይወስድባቸው ኖሮ ከአንደኛ እስከ አስረኛ ያለውን ቦታ በሙሉ ጠራርገው በገቡ ነበር። አሁንም ከአስሩ ዘጠኙን ማግኘት በእጅጉ የሚያስመሰግን ነው። ታምራት ቶላ የኮርሱን ሬኮርድ ሰብሮ በአንደኛነት ሲገባ 2:04:11 አስመዝግቧል። ሙሉዋ ሲሆን ሲሳይ ለማና ሲሳይ ጅግሳ ተከትለውታል። በሴቶቹም በወርቅነሽ ደገፋ የተመራው ቡድን ከአንደኛ እስከ ዘጠነኛ ያለውን ቦታ በሙሉ ሲወስድ 10ኛ የፊንላንዷ አን ማሪ ሆናለች። የወርቅነሽ ሰዓት 2:22:36 ነው። ሹሜ ደምሴ ሁለተኛ፣ የብርጓል መለሰ ሶስተኛ። ወደ አውሮፓ እንሂድ። በኢጣሊያው ቺንኩዌ ሙሊኒ አገር አቋራጭ በሴቶቹም በወንዶቹም ድሉ የኢትዮጵያ አትሌቶች ሆኗል። ታዳጊው ኮከብ አትሌት ሰለሞን ባረጋ የወንዶቹን፣ በየኑ ደገፋ የሴቶቹን አሸንፈዋል። በ12 ኪሎ ሜትር የወንዶቹ ውድድር የሞሮኮና ዩጋንዳ ሯጮች ሁለተኛና ሶስተኛ ሲሆኑ በሴቶቹ ሁለተኛዋም ከኢትዮጵያ ናት፣ ቃል ኪዳን ፈንቴ ትባላለች። የወንዶቹን 33 ደቂቃ ከ43 ሴኮንድ፣ የሴቶቹን 18:23 ይዘውላቸዋል። በውድድሩ ተደስቻለሁ። ወደ ኢትዮጵያ ተመልሼ ካምፓላ ለምታስተናግደው የዓለም አገር አቋራጭ ሻምፒዮና ውድድር ራሴን አዘጋጃለሁ ብሏል ሰለሞን ባረጋ ከውድድሩ በኋላ ለጋዜጠኞች በሰጠው ቃል። የሩጫውን ስፖርት ዜና ወደ ስፔን ሄደን አበቃለሁ። በ5,000 የዓለም የብር ሜዳሊያ ተሸላሚዋ ሰንበሬ ተፈሪ ድል መጎናጸፍ የቻለችው በቀላል አልነበረም። ዝነኛዋን የኦሎምፒክ ሻምፒዮንና በዓለም የመሰናክል ሩጫ ውድድር የሬኮርድ ባለቤቷን ኬንያዊቷን ሩት ጀቤትን በኤልጎባር ለሁለተኛ ጊዜ አሸንፋ ነው። ለስፔን የምትሮጠው ትርሃስ ገብሬ ሶስተኛ ሆናለች። ሩጫውን በዚሁ ላብቃ። ለእግር ኳሱ ስፖርት ዜና ወደ አዲስ አበባው ተባባሪ አዘጋጅ ገዛኝ ጽዮን መስቀል ይሆናል የምወስዳችሁ። የአፍሪካን ዋንጫ፣ የኢትዮጵያና የእንግሊዝ ፕሪምየር ሊግ አጫጭር ዜናዎች ይዟል። መቀጠል ትችላለህ ገዛኝ።
አመሰግናለሁ ሰለሞን። ጋቦን ላይ እየተካሄደ ባለው 31ኛው የአፍሪካ ዋንጫ በምድብ አንድ አዘጋጇ ጋቦን እና ካሜሩን ትናንት ተጫውተው ያለ ግብ በመለያየታቸው የጋቦን ብሔራዊ ቡድን ከቀጣይ ማጣሪያ ውጪ መሆኑ ተረጋግጧል። ቡርኪና ፋሶ ጊኒ ቢሳውን 2-0 በመርታቱ ካሜሩን እና ቡርኪና ፋሶ የምድብ አንደኛና ሁለተኛ ሆነው ወደ ቀጣይ ማጣሪያ ሲያልፉ ጊኒ ቢሳው እና ኡጋንዳ በመጀመሪያው የምድብ ማጣሪያ መውደቃቸውን አረጋግጠዋል። ከምድብ ሁለት ሴኔጋል በስድስት ነጥብ ቀድማ ማለፏን ስታረጋግጥ ዛሬ ማምሻውን ሴኔጋል ከአልጄሪያ፣ ቱኒዚያ ከዚምባብዌ በተመሳሳይ ሰዓት ይጫወታሉ። የቱኒዚያ ቡድን 4 ነጥብ ስላለውም የተሻለ የማለፍ እድል ይዞ ይጫወታል። ወደ አዲስ አበባ ስንመለስ የኢትዮጵያ ፕሪምየር ሊግ 12ኛ ሳምንት ጨዋታዎች አዲስ አበባና በክልል ከተሞች ትናንትናና ከትናንት በስቲያ ተከናውነዋል። በክልል 6 በአዲስ አበባ 2 አጠቃላይ 8 ጨዋታ 13 ጎል ተመዝግቧል። በአዲስ አበባ ስቴዲየም ቅዳሜ ዕለት ኢትዮጵያ ቡና ከኤሌክትሪክ ባዶ ለባዶ ያለ ግብ እንዲሁም ትናንትና ቅዱስ ጊዮርጊስ ከዝና አባቡና እንድና አንዳቻ ተለያይተዋል። በክልል ከተሞች ከተካሄዱት መካከል በጎንደር ፋሲል ከነማ በደደቢት አንድ ለባዶ ተሸንፏል። ፋሲል ከነማ በሜዳው ሲሸነፍ ይሄ መጀመሪያው ነው። አዳማ ከነማ የአርባ ምንጭ አቻውን 2-1 ሲረታ፣ ባለሜዳው ወላይታ ዲቻ በአዲስ አበባ ከነማ 1-0 ተሸንፏል። ሌሎች ጨዋታዎችም ተካሂደዋል። አዳማ ከነማ በ4 ደደቢት 23 ቅዱስ ጊዮርጊስ 22 ከአንደኛ ሶስተኛ ያለውን ደረጃ ሲዘሩ፣ ዝና አባቡና እና ኤሌክትሪክ እንዲሁም ሐዋሳ ከነማ ከአደጋው የወራጅ ቀጠና አልተላቀቁም። ወደ አውሮፓ ስንሸጋገርም ከጊዜ አንጻር የእንግሊዝ ፕሪሚየር ሊግ ውጤቶችን በአጭሩ እናያለን። በእንግሊዝ ፕሪሚየር ሊግ የ22ኛ ሳምንት ጨዋታዎች በሳምንቱ መጨረሻ ቅዳሜና እሁድ ተካሂደዋል። ቼልሲ ሃል ሲቲን 2-0 በመርታት የበላይነቱን ተከታዮቹን በሰፊ የነጥብ ልዩነት በመብራት አጠናክሮ ቀጥሏል። አርሴናልም ድል ቀንቶታል። ማንቸስተር ሲቲ ከቶተንሃም 2-2 ሲለያዩ፣ የፕሪሚየር ሊጉ የደረጃ ተፎካካሪ ሊቨርፑል ያውም በሜዳው በስዋንሲ ሲቲ 3-2 ተሸንፏል። ማንቸስተር ዩናይትድ በስቶክ ሲቲ 1-0 ሲመራ ቆይቶ በሁለተኛው አጋማሽ ዋይን ሩኒ ከርቀት ካስቆጠራት ግሩም የቅጣት ምት ግብ አማካይነት አንድ አቻ ተለያይቷል። ሌሎች ጨዋታዎችም ተካሂደዋል። የደረጃ ሰንጠረዡንም ቼልሲ በአንደኝነት ሲመራ፣ ቶተንሃም በሁለተኝነት ተከትሎታል። አርሴናል እና ማንቸስተር ሲቲ በእኩል 46 ነጥብ በጎል ተበላልጠው ሶስተኛና አራተኛ ናቸው። በዚሁ አበቃለሁ። ሰለሞን
አመሰግናለሁ። ገዛ አንጾም መስቀል ነበር ከአዲስ አበባ። በዚሁ እናብቃ። ሳምንት ሰኞ በተመሳሳይ ዝግጅት እንገናኛለን። እስከዚያው ሰላም፣ ደህና ቆዩ።